የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ያን የሰነበተ ነገር ግን ብርቱ ጥያቄ ለመጠየቅ ጊዜው የሚያስገድድ ይመስላል። ለመሆኑ እውነት ምንድን ነች? ከተጨባጩ ዓለም ስሙም የሆነ ሁኔታ ወይም ድርጊት እርስ በርሱ የማይጣረስ ያልተዛባ ምሉ ይዘት ያለው ገለጣ ወይም መፈተሽ መመርመርና ማረጋገጥ የሚቻል ድምዳሜ፣ አንዳንዴም በተቃራኒ ከቆመው ሐሰት ወይም ውሸት በንጽጽር ትቀርባለች። የዜና ዘገባ ወይም የዜና አዘጋገብን አስመልክቶስ እውነት ምን ትሆን?
መረጃዎች ተሳስተው የሚቀርቡት ባለማወቅ ወይንም ደግሞ በአቅም ማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በምንለው መንገድ ጥቅም ላይ እየዋሉ በመሆናቸው ይሄ ለህብረተሰብ ጤናማ እንቅስቃሴ ስጋት የሚደቅን እንደሆነ ነው ሁሉም የምገነዘበው።
ማህበራዊ ሚዲያ ሪዋርድ የሚያደርገው እውነትን ሳይሆን ደማጋንም ባይሆን ጩኸት ምን ያህል ሰው አንድ መረጃ ምን ያህል ፍጥነት ብዙ ሰው እንዲያይ ወደረገ የሚሆን ነገር ነው። ስለዚህ የመረጃው እውነትነት የመረጃው ሐቀኝነት ያን ያህል ብዙ ትርጉም የማይሰጠው ደረጃ ነው።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ተሻገር ሽፈራውና የዩናይትድ ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት ተባባሪ ፕሮፌሰር ዶክተር ቴዎድሮስ ወርቅአለማ ወርቅነህ ናቸው በየተራ ያደመጣችኋቸው። የሐሰት መረጃዎች በተለይ በማህበራዊ ሚዲያዎች በስፋት መስራጨት የደቀኑት አደጋና እያስከተሏቸው ያሉ ጉዳቶች ብሎም ሊደረጉ የሚችሉ ነገሮች በሚመለከተው የምሽቱ የጠረጴዛ ዙሪያ ውይይት ፕሮግራማችን አብረውን ያመሻሉ።
እኔ አሳሳቢነቱን እንደውም ኢመርጀንሲ አድጌ ነው መወስደው። በጣም አሳሳቢ፣ በጣም አስቸኳይ፣ ትኩረት ሊሰጠው የሚገባ ጉዳይ።
አዲሱ ፍሬ ይባላል። ኢንተርኒውስ የተባለው ዓለም አቀፍ የሚዲያ ማበልጸጊያ ድርጅት ኢትዮጵያ ቼክ የተባለ የመረጃ ማጣሪያ ፕሮግራም የተሰማራ ጋዜጠኛ ነው። እርሱም ከሁለቱ ጋር ቀደም ብዬ ካስተዋወቅኳቸው ከሁለቱ የጋዜጠኝነትና የኮሚኒኬሽንስ መምህራኑ ጋር በምሽቱ ፕሮግራማችን ተሳታፊ ነው። የአዲስ አበባው መስኮት ሲከፈት ንጉሥ ያክሊሉ ለምሽቱ ካሰናዳው ታሪክ ቀመስ ዝግጅቱ ጋር ብቅ ይላል። እሁድ ጥር 23 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የዘንድሮው የጥምቀት በዓል በሰላም እንዲከናወን የድሬዳዋ አስተዳደርና የአመራር አባላቱ ፈጽመዋቸዋል ለተባለ ተግባር እውቅና በመስጠት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአይነቱ የመጀመሪያ የሆነ የምስጋና የምስክር ወረቀት ሰጠች። አዲስ ቸኮል ከድሬዳዋ ተጨማሪ ይዟል።
ትላንት በመንበረ ፓትርያርክ ጽፈት ቤት በተካሄደው የእውቅናና ምስጋና መርሃ ግብር የድሬዳዋ ከንቲባ አቶ አህመድ ማህመድ ቡሁን ጨምሮ 5 የፖለቲካና የጸጥታ አመራሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እጅ የምስጋና ምስክር ወረቀት ተቀብለዋል። ሽልማቱ ከተሰጣቸው ተቋማት አንዱ የሆነው የድሬዳዋ አስተዳደር ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ ጣሃ የሽልማቱ ምክንያት ይገልጻሉ።
አሁን ከተማችን ላይ የህግ የበላይነት ማስከበር ስራ በስፋት እየሰራ ነው ያለው። ያንን ስለሰራን ከተማው በተሻለ መልኩ ሰላም ለማድረግ ተችሏል። አሁን የሚከበሩት በዓላቶች የሙስሊም የክርስቲያንም ፍጹም ሰላማዊ ሆነው እንዲጠናቀቁ ሰፊ ስራዎች ተሰርተዋል። የ2013 የጥምቀት በዓልን ማንሳት ይቻላል። በተለይ ዞ ሙስሊሙ የሚያሳየውን ፍቅርና አንድነትን እንደ ምሳሌ ማንሳት ይቻላል። ከዛ ባሻገር ደግሞ እንደሚታወቀው ከተማችን ላይ ለረጅም ጊዜ አይቲንክ ከሰላሳ አርባ አመት በላይ የመልካም አስተዳደር ችግር የነበረው የቤተ እምነቶች ይዞታ ካርታ ወደ 86 ቤተ እምነቶች የሙስሊሙም የክርስቲያኑም አጠቃላይ ይዞታ እንዲያገኙ ከተማ አስተዳደሩ ያሰለሰ ስራ ሰርቷል።
ለሁሉም አብያተ ክርስቲያናት የይዞታ ማረጋገጫ ካርታ ከመስጠትና የጥምቀት በዓል በሰላም እንዲከበር ከማስቻል ባሻገር የቀድሞውን የሀገር አቋራጭ አውቶቡስ ተራ ለጥምቀተ ባህር ማደሪያነት በመፍቀድ የኦርቶዶክስ ሃይማኖት አባቶችን ጨምሮ የሁሉም ሃይማኖቶች የተካተቱበት የሃይማኖት ተቋማት ጉባኤ አመራሮችን ወደ ኢየሩሳሌም ሄደው ልምድ እንዲቀስሙ በማድረጋቸው እንዲሁም የክርስቲያን ሃይማኖት በዓላትም ሙስሊሞችም የማክበሪያ ቦታዎችን በማጽዳትና ምዕመናንን በማስተናገድ እንዲደግፉ በሙስሊም በዓላት ላይም ክርስቲያኖቹ ይህንኑ እንዲያደርጉና የመተሳሰብ ባህላቸው እንዲጠናከር ላበረከቱት አስተዋጽኦ እንደተሸለሙ ገልጸዋል። ሽልማቱ በቤተ ክርስቲያኗ ታሪክ የመጀመሪያው መሆኑን ፓትርያርኩ እንደገለጹላቸው አቶ ሙሳ ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ጣና ሐይቅ፣ አባይና ህዳሴ ግድብ የሚነጣጠሉ አይደሉም፣ ጣናን እናድን በሚል መሪ ቃል የተካሄደው እምቦጭ አረምን የመጥረግ ዘመቻ ዛሬ መጠናቀቁን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ሚኒስትሩ ዛሬ በትዊተር ገጻቸው ላይ ባወጡት መልእክት ጥቅምት 9/2013 ዓ.ም የተጀመረው ዘመቻ ፌዴራልና የክልል መስሪያ ቤቶች፣ ሲቪልና የግል ተቋማት በጣና ዙሪያ በሁለት ዞኖች ውስጥ ካሉ 30 ቀበሌዎች ነዋሪዎች ጋር ተጋግዘው የተረባረቡበት እንደነበረ ገልጸዋል። 190 ኪሎ ሜትር ርዝመት ባለው 4302 ሄክታር ላይ የተዘረጋውን አረም ለመጥረግ 124 ሚሊዮን ብር በጥሬና በአይነት ማሰባሰባቸውን፣ 396 ሺህ የሰው ኃይል መሰማራቱን ሚኒስትሩ አመልክተው አረሙ በ25 ቀበሌዎች ሙሉ በሙሉ እንዲሁም በሶስት ቀበሌዎች በከፊል መጠረጉንና ሁለት ለመድረስ አስቸጋሪ የሆኑ ቀበሌዎች እንደሚቀሩ ጠቁመዋል። እስከፊታችን ግንቦት የተጠረገውን አረም የማቃጠል የውሃ ጥበቃ ስራ አመራር ዛፎችን የመትከልና የቀረውን አረም የመጥረግ ስራ እንደሚቀጥልም ዶክተር ስለሺ በዚሁ ትዊታቸው አመልክተው እስከዛሬ በተከናወነው ስራ 3657 ሄክታር ከእምቦጭ ነጻ መደረጉን አስታውቀዋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በአንድ ሰው በሚበዛበት ሆቴል አጠገብ ዛሬ ከባድ ፍንዳታ የደረሰ ሲሆን ሆቴል ውስጥ ከነበሩት ሰዎች ብዙዎቹ በደህና እንዲወጡ መደረጉ ታውቋል። ለዚህ ኦቴል አፍሪክ በሚባል ሆቴል አጠገብ ለደረሰው ፍንዳታ አልሻባብ ኃላፊነት የወሰደ ሲሆን በፍንዳታው ወቅት የሽብሩ ቡድን ታጣቂዎች ሆቴሉን መውረራቸውና ወደ ውስጥ ዘልቀው መግባታቸውን ፖሊስ ገልጿል። በፍንዳታውና በወረራው ወቅት የሀገሪቱ የመከላከያ ሚኒስትር ዩሱፍ ሲያድ ኢንድሃ አዴና የአሜሪካ ድምፅ ሪፖርተር አብዲካፊ ዩሱፍ አደን ሆቴሉ ውስጥ የነበሩ ቢሆንም ሁለቱም በደህና ወጥተዋል። ሆቴሉ የሚገኘው ብርቱ ጥበቃና ፍተሻ በሚደረግበት ወደ አይሮፕላን ጣቢያው በሚወስድ አካባቢ እንደሆነ ታውቋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኮሮና ቫይረስን ስርወ ምንጭ ለማጥናት ቻይና የሚገኘው የዓለም የጤና ድርጅት ባለሙያዎች ቡድን የውሃን ከተማን እርጥብ ገበያ ዌት ማርኬት ጎብኝቷል። ባለፈው 2012 ዓ.ም ታህሳስ የበረከተ የአዲሱ ኮሮና ቫይረስ አጋጣሚ ለመጀመሪያ ጊዜ ተስተዋለው አሳና የመሳሰሉት ለምግብነት የሚውሉ የውሃ ውስጥ ምርቶች በሚቀርቡበት ሁናን ገበያ ነበር። ከዚያን ጊዜ አንስቶ ባለፈው አንድ ዓመት ውስጥ አዲሱ ኮሮና ቫይረስ በዓለም ዙሪያ 102 ሚሊዮን ሰው አዳርሶ ቫይረሱ በሚያስከትለው በሽታ ኮቪድ-19 ምክንያት ከ2 ሚሊዮን 200 ሺህ በላይ ሰው ሞቷል። ውሃን የሚገኙት የዓለም የጤና ድርጅት WHO ባለሙያዎች የመጀመሪያዎቹ ህሙማን ተኝተውበት የነበረውን ጂን ይንታን ሆስፒታልንም ዛሬ ጎብኝተዋል። ሳይንቲስቶቹ ቫይረሱ የት እንደተፈጠረ መቼና እንዴት ወደ ሰው እንደተሻገረ ለማወቅ የሚያደርጉት ምርምር ዓመታት ሊያስቆጥር እንደሚችል ተነግሯል። ቡድኑ በዚሁ ጉብኝቱ ወቅት በመንግስቱ በሚንቀሳቀሰው የውሃን የበሽታዎች መቆጣጠሪያ ማዕከል ስር ያለውን የውሃን የደቂቅ ተሐዋስያንና የቤተ ሙከራዎች ኢንስቲትዩትንም እንደሚመለከቱ WHO አስታውቋል። በሌላ በኩል በኮሮና ቫይረስ ስርጭትና በኮቪድ-19 ሞት ብዛት ከ26 ሚሊዮን በላይ በሆነ ተጋላጭ ህዝቧ በዓለም ቀዳሚዋ በሆነችው ዩናይትድ ስቴትስ 17 ግዛቶች ውስጥ በተካሄደ የቀመሮች ትንተና ክትባት ያገኙት ጥቁር አሜሪካውያን ቁጥር ከአጠቃላዩ ሚዛናዊ ድርሻቸው በእጅጉ ያነሰ መሆኑን ማሳየቱን አሶሺየትድ ፕሬስ ዘግቧል። ኮሮና ቫይረስን በግንባር እየተጋፈጡ ያሉ ጥቁር አሜሪካውያን ቁጥር በንጽጽር ከሌሎች እጅግ የበዛ መሆኑንም የዜና አውታሩ ጠቁሟል። እስከ ትናንት ረፋድ ድረስ ዩናይትድ ስቴትስ ውስጥ 50 ሚሊዮን የፋይዘር ባዮኤንቴክ እና የሞዴርና ክትባቶች መሰራጨታቸውንና 30 ሚሊዮን አገልግሎት ላይ መዋሉን፣ 24 ሚሊዮን ሰው አንዱን ወይም ሁለቱንም የክትባቱን ክፍሎች መውሰዱን የበሽታዎች መቆጣጠሪያና መከላከያ ማዕከላቷ ሲዲሲ አስታውቋል። ዩናይትድ ስቴትስን ተከትለው ህንድ በ10 ሚሊዮን 700 ሺህ፣ ብራዚል ከ9 ሚሊዮን በላይ በሆነ ተጋላጭ የዓለምን የኮቪድ-19 ሰንጠረዥ የመሩ መሆናቸውን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ኢትዮጵያ ውስጥ እስከ ትናንት ለኮሮና ቫይረስ የተጋለጠው ሰው አጠቃላይ ቁጥር 137,021 መሆኑን የጤና ሚኒስቴር አስታውቋል። ሚኒስቴሩ ዌብሳይቱና በማህበራዊ ገጾቹ ላይ ባወጣው መረጃ መሰረት በኮቪድ-19 ምክንያት የሞተው ሰው ከ2090 ያለፈ ሲሆን እስከ ትናንት 241 ሰው በጽኑ ህመም ላይ እንደሚገኝ ጠቁሟል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክስ ለህግ መወሰኛ ምክር ቤቱ ዳኝነት ሊቀርብ የቀረው ጊዜ ከአንድ ሳምንት ጥቂት ከፍ ያሉ ቀናት ቢሆኑም የሙግት ቡድናቸው ግን ገና እንደተዝረከረከ መሆኑን የሚጠቁሙ ዘገባዎች እየወጡ ነው። ጉዳዩ ሴኔቱ ፊት የሚቀርበው የወዲያኛው ማክሰኞ የካቲት 2/2013 ሲሆን የተከላካይ ጠበቆቹን ቡድን ይመራሉ የተባሉት የደቡብ ካሮላይናዎቹ ጠበቆች በች ባወርስ እና ዴብራ ቤርባየር ክርክሮቻቸውን በሚያቀርቡባቸው መንገዶች ላይ አለመስማማታቸውን መገናኛ ብዙሃኑ ትናንት ዘግበዋል። ከቀድሞ ፕሬዚደንት ጋር ሲሰሩ ቆይተዋል የተባሉ ሌሎች ሶስት ጠበቆችም ከቡድኑ መውጣታቸውን ሲኤንኤን የዜና አውታር አመልክቷል። በትራምፕ ላይ በተወካዮች ምክር ቤቱ የህግ መምሪያ የቀረበው ክስ አመጽ ማነሳሳት የሚል ሲሆን እንደራሴዎቹ በወቅቱ ፕሬዚደንት የነበሩትን ትራምፕን የሚከሷቸው ታህሳስ 28/2013 የተሰበሰበ ደጋፊያቸው በምክር ቤቱ ህንጻ ላይ ወረራ እንዲያካሄድና ሁከት እንዲያነሳ ቀስቅሰዋል በሚል ነው። ለክሱ ትራምፕ መልሳቸውን ለከነገ በስቲያው ማክሰኞ እንዲያስገቡ ይጠበቅባቸዋል። ለዜና የተያዘው ሰዓት አበቃ። አብራችሁን ቆዩ። ወደ አሉላ ለመልሳችሁ ለራዲዮ መጽሔት።
ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። እሁድ ጥር 23/2013 የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ወደ ምሽቱ ቀዳሚ ቅንብር ከማምራታችን አስቀድመን ታዲያ በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም።
ቡልኮ በደመና ክምር ምን ሰማይ ቢጠቁር ዶፍ ዝናብ አርግዞ ክረምቱ ቢጠጥር እንዳሻው ተንዶ ወርዶ ቢከሰከስ አብጦ ቢቆማተር አየሩ ቀዝቅዞ በቆፈን ቢታሰር በፍጥረት በአምሳሉ ዙሪያው ለታጀለ ሰውና ሰው መሃል ከራርሞ ለዋለ ለተመሳሰለ ተጣጥሞ ላለ እምነቱን ለጣለ በተሳስቦ ጥላ ለተጠለለማ በደቦ ከለላ ባብሮነት ጃንጥላ አይቀዘቅዘውም አይበርደውም ገላ ይሄ ያን ፍለጋ ከተቀራረበ ሰው ከተጠጋጋ አይቀዘቅዘውም አይበርደውም ስጋ ፍቅር ሁሉኮ ነው የአብሮነት ጸጋ የአብሮ ምድር ዋጋ 1986 መስፍን አሸብር
ቡልኮ የሳምንቷ ምርጥ ባደረግናት በቀድሞ ጋዜጠኛና ገጣሚ መስፍን አሸብር ቡልኮ የተሰኘች ግጥም ዝግጅታችንን ጀምረናል። ከምሽቱ የጋዜጠኞች ጠረጴዛ ዙሪያ ውይይት እንግዶቻችን አንዱ የሆነው ዶክተር ተሻገር ሽፈራው ነው ያነበበልን። አሁን የመክፈቻዋን ስልት እናስከትል። ወደ ቀዳሚው ዝግጅት ነው የምናልፈው። የጋዜጠኞች የጠረጴዛ ዙሪያ ውይይት። እርግጥ ነው ጥሩ ሐሳብ ሕይወትን ሊቀይር ወይም ሊያሻሽል ይችላል። የዚያ ጥሩ ሐሳብ መገኘት ራስን የቻለ ጥያቄ ቢሆንም መልካም ሐሳብ በፈነጠቀው ብልሃት ህይወታችንን ማሻሻል ወይም መለወጥ ይቻላል ዘንድ ግን መጀመሪያ ህይወት ሊሻሻል ወይም ሊለወጥ የሚቻለውን ሐሳብ ራሱን ማመን አለብን። ዛሬ በተለይ በማህበራዊ ሚዲያ አውድ የሚታዩና የሚሰሙት ህልቆ መሳፍርት የሌላቸው ኢትዮጵያ ነክ መረጃዎች ከብረታ አደጋ ላይ የወደቀውን የማህበረሰቦች አብሮ የመኖር ሴት ይበልጥ ወደ ከፋ የአደጋ አፋፍ እየገፉት ይመስላል። የአደጋውን ምንነትና የችግሮቹን መንስኤዎች መመርመር ብቻ ሳይሆን ሊደረጉ የሚችሉትን ጨምሮ መልከ ብዙ ሐሳቦች በሚነሱበት በዚህ ውይይት በያላችሁበት እንድትወያዩ ይጋበዝን። ወደ ትውውቁ ልሰዳችሁ።
በጣም አመሰግናለሁ አሉላ። እኔ የሚሰራው ኢንተርኒውስ የተባለ ሚዲያ ዲቨሎፕመንት ጋር የሚሰራ ዓለም አቀፍ ተቋም ውስጥ ነው። ኢትዮጵያ ውስጥ ኢትዮጵያ ቼክ የሚባል ፕላትፎርም ሳፖርት ያደርጋል። እዛ ውስጥ ፋክት ቼኪንግ አናሊስት ነኝ፣ ወይም የመረጃ አንጣሪ ወይም አጣሪ ነኝ ማለት ይችላለሁ። ባክግራውንድ ትምህርትም ጆርናሊዝም ኤንድ ኮሚኒኬሽን ነው የተማርኩት። ከዛ በፊት ኦንላይን ሚዲያዎች ላይም ይሄ ዌብሳይቶች ላይ የሚሰራ ነበር። እንዲሁም የማስተማር ስራ ላይም የተወሰነ ጊዜ ሰርቻለሁ። ጋዜጠኝነትና ኮሚኒኬሽን መቀሌ ዩኒቨርሲቲ ውስጥ ሰራ ነበር። ከዛ ከወጣ በኋላ ኦንላይን ሚዲያ ላይ የተወሰነ ጊዜ ሰራ ነበር። ከዛ ነው ኢንተርኔትን ጆይን ያደረግ።
አመሰግናለሁ። አድማጮች፣ የቼክ ኢትዮጵያውን አዲሱ ፍሬውን ነው የተዋወቃችሁት። ዶክተር ተሻገር ሽፈራው በስራ ጉዳይ በተጓዝክበት ድሬዳዋ ነው ያገኘን። እስኪ አንተም ሙያህንና የነበረህን ልምድ ጨምረህ ንገረን።
እሺ አሉላ፣ እኔ አሁን እየሰራሁ ያለሁት አዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት ላለፉት 13 ዓመታት ሳስተምር ነበር። ከዚያ በፊት ከ10 ዓመታት በላይ በልዩ ልዩ ብዙሃን መገናኛ ውስጥ በጋዜጠኝነት ሰርቻለሁ።
አመሰግናለሁ ዶክተር ተሻገር። ዶክተር ቴዎድሮስ ወርቅ አለማው።
እኔ እዚህ ኦሃዮ ክፍለ ግዛት በሚገኘው የኬንት ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር ነኝ። እዚህ ዩኒቨርሲቲ ከመጣሁ 4 ዓመት አስቆጠርኩኝ። አሁን በዋነኝነት የማጠናው የኢትዮጵያ የመንግስት የህዝብና የሚዲያ ግንኙነት ምን ይመስላል፣ በተለይ ደግሞ በቴሌኮሙኒኬሽን ፖሊሲ ዙሪያ እንዲሁም ደግሞ በመናገር ነጻነት ዙሪያ የተለያዩ ስራዎችን እሰራለሁ።
አመሰግናለሁ እንግዶቼ ሶስታችሁም ለተውቁ። በቀጥታ ወደ ጉዳያችን እንዘልቃለን። እንደ ሀገር እንደ ህዝብም በዓለም አቀፍ ደረጃም ማለት ይቻላል በጣም አስቸጋሪና አደገኛ ጊዜ ውስጥ እያለፍን ይመስላል። ከኮቪድ-19 ባሻገር ይሄም ያነሰ ይመስል የተዛቡ መረጃዎች የማህበረሰብን የኑሮ ዘይቤ እያናወጡ ያሉበት ሁኔታ ውስጥ ነው ያለ ነው። የበረታ ፈተና ገጥሟል። በተለይ በኢትዮጵያ ጉዳይ አለፉ ሁለት ወራት አንስቶ በነበረው የወታደራዊ ግጭቱን ተከትሎ ይበልጥ የተባባሰ ሁኔታ ነው የምናስተውለው። ኃላፊነት ከጎደለው አዘጋገብ ሆን ተብሎ እስከለየለት የሐሰት መረጃ ድረስ የተዛቡ መረጃዎች በስፋት በመገናኛ ብዙሃንም ሶሻል ሚዲያ በምንለው ማህበራዊ መገናኛም ይተላለፋሉ፣ ይሰራጫሉ። ነገር ግን መተላለፍ ብቻ ሳይሆን አሉታዊ አንድምታቸው የጎላና ምናልባትም የማህበረሰብ አብሮነት ላይም አደጋ መደቀኑ እየታየ ነው። ግጭቶችን እየቀሰቀሱ ወይም እያባባሱ ነው። እና እስኪ በዕለት ተዕለት ከመገናኛ ብዙሃን ስራ ጋር ህይወቱ እንደተቆራኘ ሰው ጠበብ አድርገን በኢትዮጵያ ያለውን እናያለን። እግረ መንገዳችንም እኔና ዶክተር ቴዎድሮስ ባለንበት ዩናይትድ ስቴትስ ያለውን ደግሞ ምልከት ለማድረግ እንሞክራለን። እስኪ ከኢትዮጵያን ጀምሮ ምንድን ነው ከምትመለከቱት? ቀደም ብዬ ለመንደርደሪያ የጠቃቀስኳቸው አሉ። የተዛባ መረጃ ከመረጃነት ባለፈ አደጋ እያስከተለ ነው፣ አሳሳቢ ሁኔታ እየፈጠረ ነው፣ ይበልጥም አደገኛ ሊሆን ይችላል የሚል ስጋት ነው እየፈጠረ ያለው። ዶክተር ተሻገር ምን ያህል ተጨባጭ ነው ይሄ ስጋት? ምንድን ነው የሚታይ?
ልክ ነው፣ ከፍ ያለ ችግር ነው ያለው። እንደሚታወቀው ከዚህ በፊት በመደበኛ የፖለቲካና የስልጣን ተፎካካሪነት እውቅና ያልተሰጣቸው በህቡ ሲንቀሳቀሱ ከሀገር ርቀው የነበሩ የፖለቲካ ድርጅቶች ወደ ሀገራቸው ገብተው በመንቀሳቀስ ላይ ነው የሚገኙት። ይህ ምናልባት እንደ አንድ መነሻ ቢታይ ለፖለቲካና ለስልጣን ፉክክሩ በጣም በበረታ መጠን ስሜት የተቀላቀለበት ነውጥ የበዛበት አዝማሚያ በጉልህ እየታየ ነው። በዚህ ምክንያት መገናኛ ብዙሃን ለዚህ ዓላማ ውለዋል። የተሳሳቱና ሐሰተኛ መረጃዎች ደግሞ መሳሪያዎች ሆነው እያገለገሉ ስጋቱን በጣም የበረታ አድርገውታል። ምክንያቱም መረጃዎች ተሳስተው ወይንም ደግሞ ሐሰተኛ ሆነው የሚቀርቡት ባለማወቅ ወይንም ደግሞ በአቅም ማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በምንለው መንገድ ጥቅም ላይ እየዋሉ በመሆናቸው ይሄ ለህብረተሰብ ጤናማ እንቅስቃሴ ላይ ስጋት የሚደቅን እንደሆነ ነው በራሴ በኩል የምገነዘበው።
አመሰግናለሁ። ወዲህ ወደ ዩናይት ስቴትስ ልመለስ። ዶክተር ቴዎድሮስ ቀደም ሲል ዶክተር ተሻገር በተመለከተበት በጥናትም በዜና ማሰራጫዎችም ማህበራዊ መገናኛዎች ጨምሮ ዛሬ ያለውን አዝማሚያ የምትታዘበውን ዶክተር ተሻገር አለፍ ብሎም መንስኤ ሊሆኑ የሚችሉ ነገሮችን ጠቆም አድርገዋል። መሰረታዊ መንስኤዎች ወይም የእነኚህ ችግሮች ምንጮችስ ምንድን ናቸው?
አመሰግናለሁ አሉላ። ይሄ የሐሰተኛ መረጃ መሰራጨት፣ የመረጃ መዛባት የኢትዮጵያ ችግር ብቻ አይደለም፣ እውነት ለመናገር ዓለም አቀፋዊ ችግር ነው። እዚህኛ ያለንበትም ሀገር ቅድም አንተ እንደጠቀስከው ትልቅ ትኩሳት ያመጣ ነው። ቅርብ ጊዜም ተሰናባቹ ፕሬዚዳንት ዶናልድ ትራምፕ ከስልጣን ለመውረድ ፈቃደኛ ካልሆኑበት ነገር አንዱ በትዊተር ገጻቸው ሲያስተላልፉት የነበረው በብዛት ሐሰተኛ የሆነ መረጃ እንዴት መጨረሻው እሳቸውን ደጋፊዎች ለቁጣ ቀስቅሶ ብዙ መዘዝ እንዳመጣ የሚታወስ ነው። እና ይህንን የማነሳበት ምክንያት ምንድን ነው? ሐሰተኛ መረጃ የኢትዮጵያ ችግር ብቻ አይደለም፣ ግን ኢትዮጵያ ውስጥ ደግሞ ከሌሎች ቦታዎች ከሌሎች ሀገሮች አሜሪካንን ከመሰለ ለየት ያለ ጉዳት ሊያመጣ ይችላል የሚል ደግሞ ስጋትም አለ እና ይህንን ስጋት በተለይ እኔ በጣም እጋራለሁ። ለምንድን ነው ኢትዮጵያ ውስጥ ያለው የሐሰተኛ መረጃ መሰራጨት ካለን የሴኩሪቲ ወይም ደግሞ የፍትህ ተቋማትም አቅም መጓደል አንጻር ተያይዞ ሊመጣ የሚችል ተጠያቂነት በጣም አናሳ የሆነበት አገር ስለሆነ ብዙ ጉዳት ሊያስከትል ይችላል። ይህንን ደግሞ በባለፉት ሁለትም ሶስት ዓመታት የተለያዩ ግጭቶች በሀገሪቱ ከዚህ በፊት ታይተው በማይታወቅ መልኩ እንዲገነሙ መውጣታቸው እኔም ካደረግኩት ጥናት ሌሎችም ደግሞ ካደረጉት ጥናት ጋር የማህበራዊ ሚዲያው አስተዋጽኦ እጅግ ከፍተኛ እንደነበረ የምንረዳበት ነው። ይሄ ካድ ነገር አይደለም። ግን ደግሞ ይሄ ሁሉ ለምንድን ነው የሆነው? ምን አዲስ ነገር መጥቶ ነው? ከዚህ በፊት ሚዲያ አልነበረም ወይ ብሎም ደግሞ መጠየቅ ያስፈልጋል። በእርግጥ አሁን ያሉትን የማህበራዊ ሚዲያ ተቋማት በተለይ ደግሞ ሀገራችን በስፋት ህብረተሰቡ የሚጠቀመው ፌስቡክን ነው። አልፎ አልፎም ነው ከተማ አካባቢ ያሉ ሰዎች ትዊተርን ይጠቀማሉ። በእርግጥ እነኚህ ማህበራዊ ሚዲያ ተቋማት ሪዋርድ የሚያደርጉት የሚያበረታቱት ምንድን ነው ብሎ መጠየቅ ያስፈልጋል ነው። በመጨረሻ ስትመለከታቸው አወቃቀራቸውን እነኚህ ተቋማት ትርፋማ ድርጅቶች ናቸው፣ ፐብሊክ ሰርቪስ የሚሰጡ ኔሰሰሪ ነው። ትራዲሽናሊ ሚዲያ ገለልተኛ መሆን አለበት ወይም ደግሞ ሚዲያ ማዳለት የለበትም ወዘተረፍ የምንላቸው ነገሮች በዋነኝነት የሚመለከታቸው አይደሉም። ስለዚህ
ማህበራዊ ሚዲያ ሪዋርድ የሚያደርገው እውነትን ሳይሆን እንደው ማጋነን ባይሆን ጩኸትን ነው። ምን ያህል ሰው አንድን መረጃ በምን ያህል ፍጥነት ብዙ ሰው እንዲያየው ወደረገ የሚለው ነገር ነው። ስለዚህ የመረጃው እውነትነት የመረጃው ሐቀኝነት ያን ያህል ብዙ ትርጉም የማይሰጠው ደረጃው እኛ ሀገር ቅድም ካንሳሁት ጋር ይበለጥ ደግሞ አስቸጋሪና ውስብስብ የሚያደርገው ሁኔታውን እጅግ በጣም ተጻራሪ ተካራሪ ትርክቶች እየበዙ የመጡበት ብዙ አይነት የፖለቲካ አመለካከቶች ያሉበት ያንን ደግሞ የሚያቀራርብ ሲቪል በሆነ መንገድ ክርክር እንዲያደርጉ ሐሳብ ጥሩ ነው። ሐሳብ ክርክር ሲሆን የዲሞክራሲ አንደኛው ትልቁ ዋልታው እሱ ነው። ያንን የምናደርግበት ተቋሞች፣ ሚዲያዎች፣ ሲቪል ማህበረሰቦች በሚገባ ሳይኖሩ ለዚህ አይነት ይሄ ቅድም የጠቀስኩትን ባህሪ ያለው ሚዲያ ስለተጋለጥን አሁን ማጣፊያው አጥሮናል። አሁን ይሄ ጊዜ የሚወስድ ነገር ነው። የሁለቱ መገናኘት የሶሻል ሚዲያውና እንደዚህ አይነት ደግሞ በተለያየ አይነት አመለካከት በተለያየ ቡድኖች ተጻራሪ ሆነው የቆሙ ኃይሎች መኖር ሁለቱን እንደ እሳትና ነው ቤንዚን አብሮ እንደመገናኘት ነው ልታየው የምትችለው።
መልካም አዲሱ ወደ አንተ ልምጣ። ቀደም ብለህ ስታስተዋውቀን ኢትዮጵያ ቼክ እኚህን መሰሉን ቀደም ሲል በዶክተር ቴድሮስ እና በዶክተር ተሻገር የተነሱትን የሐሰት ወይም የውሸት መረጃዎች ማጣራት ነው እየሰራችሁ ያላችሁት። በስራችሁ የተመለከታችሁትን ያገኛችኋቸውን ወደኋላ ላይ እናመጣለን። ወዲሁም በኦንላይን ሚዲያም ሰርተሃል ተሳትፈሃል እና ያንተስ ትዝብቶች ምን ይመስላሉ? ቀደም ብሎ በዶክተር ቴድሮስ እና በዶክተር ተሻገር እንደተነሳውስ ያሳስብሃል ወይ? አሁን የምታየው ነገር በእርግጥ ቢያሳስባችሁ ነው አሁን የምትሰሩት ስራ የምትሰሩት ምን ያህል አሳሳቢ ሆኖ ይታይሃል? ምንስ ትታዘባለህ? የሶሻል ሚዲያ ተጠቃሚው የኢንተርኔት አገልግሎት የሚያገኘው ኢትዮጵያዊ በጣም አናሳ ነው በሚባልበት ሀገር ትልቅ ፈተና ሆኖ የመጣ ይመስላል። እስኪ ንገረን
አሉላ። በጣም ጥሩ ጥያቄ ነው። እኔ አሳሳቢነቱን እንደውም ኢመርጀንሲ አድጌ ነው የምወስደው። በጣም አሳሳቢ፣ በጣም አስቸኳይ፣ ትኩረት ሊሰጠው የሚገባ ጉዳይ። ምክንያቱም አሁን ኢትዮጵያውያን እንዴት ነው መረጃ የሚያገኙት ብለን እንዲሁ በየዕለቱ ራሱ ሰዎችን በመጠየቅ በመታዘብ ራሱ አብዛኛው ሰው መረጃ የሚያገኘው ማህበራዊ ሚዲያ ላይ እንደሆነ መረዳት ይቻላል እና ጥናቶችም ያሳያሉ። ምክንያቱም እንደዛ ምለው ብዙ ሰዎች አንተ እንዳልከው ፔኔትሬሽኑ ትንሽ ሊሆን ይችላል፣ ግን እንትን አለ። ሰው ፌስቡክ ስለተጠቀመ ብቻ አይደለም መረጃው የሚያገኘው፣ መነጋገር አለ። አንድ ሰው ፌስቡክ ተጠቅመው ለጎረቤቱ ይናገራል፣ እንደዚህ ታክሲ ውስጥ ይናገራል። እና ሚዲያ ብሬኪንግ ኒውሶች የሚመጡ አብዛኞቹ መጀመሪያ በሶሻል ሚዲያ ነው የምንሰማቸው። የኛ መደበኛ ሜንስትሪ የሚባለው ሚዲያ ለብዙ አመት ተዳክሞም ስለነበረ ስለቆየም የሆነ ቫኪዩም ተፈጥሮ ስለነበር እዛ ጋር ሶሻል ሚዲያው ገብቷል ቫኪዩምን ተጠቅመው። እና ዋና የመረጃ ምንጭ ነው ማለት እንችላለን። አንደኛ ከፍጥነት አንጻር ነገሮች ይመጡበት እና እዛ ጋር ደግሞ ምንድን ነው የሶሻል ሚዲያ ላንድስኬፕ ብለን ስናየው አብዛኞቹን ማታውቃቸው ሰዎች አኖኒመስ ሰዎች ናቸው። የት ቦታ ሆነው እንደሚያስተላልፉት ምንጫቸው ምን እንደሆነ አናውቅም። እና በየቀኑ አዳዲስ ሰበር መረጃ ይመጣል፣ አዳዲስ መረጃ ይመጣል። እውነት ይሁን ውሸት ይሁን ማንም እርግጠኛ አይደለም። ሰው እንዴት ነው እውነታውንና ውሸቱን እያወቀው ያለው ስንል ፋክት ቼኪንግ የሚሰራው ተቋማት እንደ ሌሎች ሀገሮች በጣም የተጠናከሩ አይደሉም። እና ሰው እንዴት ነው ኢትዮጵያ ውስጥ መረጃ እያገኘ ያለው የሚለው በጣም ስናየው በጣም አሳሳቢ ነው። እና አብዛኛውን ደግሞ እንዲሁ ለማጣራት ስንሞክር በየቀኑ ብዙ ብዙ ሀሰተኛ መረጃዎች ይገኛሉ። እና ለእኔ ኢመርጀንሲ ነው ፕላስ ያ ኢመርጀንሲ ኬዝ ሶሳይቲ ጋር ደግሞ በጣም ዲቫይድ ይፈጥራል፣ ማለት ፖላራይዜሽን ይፈጥራል። አብዛኛው ሰው ወይ ከፖለቲካ አመለካከቱ አንጻር ወይ ከመጣበት አካባቢ አንጻር ነው መረጃዎችን ሊተረጉም ይችለው እና በዛ ምክንያት ሀሰተኛ መረጃዎች በማህበረሰቡ መካከል ያለውን ጋፕ እያሰፉት ሰው እንዳይነጋገር ሲቪል ዲያሎግ እንዳይኖር እያደረገ ያለ በጣም አሳሳቢ ችግር ነው ብዬ ነው የምረዳው። እና ትኩረት ያልሰጠ ግን በጣም ኢመርጀንሲ ኬዝ ይመስለኛል የሐሰተኛ መረጃ ስርጭት።
መልካም። አስቸኳይ ትኩረት የሚሻ ድንገተኝ ደራሽ እርዳታ እንደሚፈልግ ኤመርጀንሲ ነው ብሎናል አዲሱ። ቀደም ሲል ፍጥነትና ብዛት ከእውነት የበለጠ መሆን በዛሬው የመገናኛ ብዙሀን መረጃዎች እና የሰዎች መረጃዎችን የሚያገኙበት ሁኔታ ላይ ዶክተር ቴድሮስ የጠቀሰው አለ። በአንጻሩ ደግሞ የማህበራዊ መገናኛ ገኖ መውጣት ቅድም አዲሱ እንዳለው ዋነኞች የመረጃ ምንጮች እስከ መሆን መድረስ ከሰው ወደ ሰው የሚተላለፈውንም ጨምሮ የተለየ ቦታ ማግኘት ችግሩ ስለ ጋዜጠኝነትና ስለ መደበኛ መገናኛ ብዙሀን መሆኑ እያበቃ ይመስላል። የማይታወቁ ሰዎች በማይታወቅ ቦታ ምንጩ ያልታወቀ መረጃ ማስተላለፋቸው ነው ችግሩ እያላችሁ ነው? ማህበረሰብን የማይመጥኑ ግጭትና ጥፋት የሚጋብዙ የሐሰት መረጃዎች እንዲህ መብዛታቸው ዶክተር ተሻገር እስኪ ተጨባጭ እናድርገው። ዛሬ ባለው ሁኔታ ካለፈው ሁለት ወር ወዲህ በተለየ ወታደራዊን ግጭት ተከትሎ የሚሰሙት መረጃዎች ምን ይመስላሉ? ምናልባት በትምህርት ቤትም ደረጃ በተማሪዎቻችሁ የሚጠኑ ወይ ለውይይት የሚቀርቡ ሀሳቦችም ካሉ ሌሎች መድረኮችም ላይ ትኩረት የተሰጠበት ሁኔታ ካለ?
አዲሱም ያለው ዶክተር ቴዎድሮስም ያለው የነገሩ አሳሳቢነት እርግጥ ነው። አንድ ግን ማየት ያለብን ነገር ይሄ ከጋዜጠኝነት ውጪ ከሙያው ውጪ ያሉ ነገር ግን ሀሳባቸውን እንደ መረጃ እያደረጉ በማህበራዊ ብዙሃን የሚያስተላልፉ ሰዎች የገነኑትን ያክል ኃላፊነት ያላቸው ሙያዊ ጋዜጠኝነት ውስጥ ያሉ ግለሰቦችም ተቋማትም በዛው ይሄ ሐሰተኛ ዜና በተራባበት ወይም በሚራባበት ብዙሃን መገናኛ በማህበራዊ መገናኛ ዘዴ ራሳቸው ደረጃውን የጠበቀ መረጃ በማሰራጨት ህብረተሰቡን ለማዳን ማህበረሰቡን ለማትረፍ መስራት ያለባቸው ይመስለኛል። አሁን ትልቁ ችግር ታጫ በጣም የተበላሸ ነገር ምን ያክል አሳሳቢ እንደሆነ እየገለጽን ያለው እንጂ ያንን የሚመጥን እሱን የሚከተል ሳይሆን እሱን ቀድሞ የሚሄድ እርምጃ የወሰድን አይመስለኝም። ቅድም አቶ አዲሱ ጠቁሞታል። ሰዎች ከየት አካባቢ እንደሆኑ እነማን እንደሆኑ ባልታወቁ መጠን ከኃላፊነት ነፃ ሆነው ነገር ግን ኃላፊነት የሚጠይቅ ስራ እየሰሩ ማህበረሰብንና ሰዎችን እየጎዱ ነው ያሉት። እና እንደተባለው ይሄ እውነት ነው፣ ያስቸኳይ ጊዜ ጉዳይ ነው፣ ቀጠሮ የሚሰጠው ነገር አይደለም። ምክንያቱም ማህበረሰቡ ሽግግርና በለውጥ ላይ ባለበት ጊዜ ግጭቶችና የሰዎችን ስሜት የሚነኩ ቁጣን የሚያባብሱ ሁኔታዎች ባሉበት ጊዜ የእነዚህ ድርሻ ደግሞ እጅግ የከፋ ይሆናል። ከዚሁ ጋር አብሮ ምንድን ነው በአንድ ወይም በሌላ መንገድ ለፖለቲካ ስልጣን ሽሚያ የሚፎካከሩት የፖለቲካ ፓርቲዎች ተከታዮቻቸው በኃላፊነት መንፈስ እንዲንቀሳቀሱ የማድረግ ድርሻ እየተወጡ አይመስልም። እንዲያውም እነዚሁኑ ማህበራዊ መገናኛ ብዙሃን የመረጃ ምንጭ ተቋማትና ግለሰቦች ራሳቸው መረጃን አሾልከው በመስጠት ይሄ ሊክ የሚሉት ማለት ነው እነዚህ ወይም በግዴታ የማይጠይቁ ነገር ግን የጋዜጠኛን ስራ በመስራት ከፍ ያለ አሳሳቢ ስራ እየሰሩትን የመመገብም ዝንባሌ ይታይባቸዋል። ይሄ እንግዲህ መረጃን በማስተዳደር በኩል በሚጠቅመን ጊዜ ወይም የሚጠቅመን መስሎ በሚታየን ጊዜ የመረጃ ምንጮችም የአሰራጮቹን ያክል የዚህ አይነት ሚና እየተጫወቱ መሆናቸውን እናያለን። ምክንያቱም በተወሰነ መጠን የእነዚህ የብዙሃን መገናኛ ወይም ማህበራዊ መገናኛ ብዙሃን ተከታታዮች ተቀባይነት ሊኖራቸው የሚያደርጉ እውነትን ከሐሰት የመቀላቀል ዝንባሌ አለ። እከሌ እኮ ተአማኒ ነው፣ እከሌ አይዋሽም የሚል አይነት ተቀባይነታቸውን ከፍ የሚያደርጉ ነገሮች አሉ። ስለዚህ ኃላፊነቱ ከብዙ ወገን ነው ማለት ይቻላል። በተለይ ከተቋማት፣ ከፖለቲካ ተቋማት፣ በመንግስት ስልጣን ላይ ኖረው መረጃ የመስጠት አቅም ያላቸው ወገኖች ሁሉ ይህንን አብረው ማየት ይኖርባቸዋል። እኛም ሬዲዮ ጣቢያዎች፣ ጋዜጦች እና ሌሎችም መገናኛ ብዙሀን ወደዚህ ብዙሀን መጥነው የመፍጠር ስራ መስራት አለባቸው ብዬ አስባለሁ። ስጋቱ ግልጽ ነው፣ በጣም አሳሳቢ ነው።
መልካም። የድምፅ መቆራረጥ አለ። በተለይ ዶክተር ተሻገር በምትናገርበት ጊዜ የኢንተርኔት ግንኙነቱ የተዳከመ በመሆኑ ምናልባት አንዳንድ ሀሳቦች በተገቢው መልኩ በሙሉ መሰማታቸውን እጠራጠራለሁ። አድማጮችን ይቅርታ ጠይቃለሁ። ድሬዳዋ ዶክተር ተሻገር ያለበት አካባቢ የዋይፋይ ወይም የኢንተርኔት አቅርቦት ደከም ማለቱ ነው። በተቻለ መጠን ደግሜ አንዳንድ ነጥቦችን ለማንሳት ሞክራለሁ። ዶክተር ተሻገር ከአንተ ልጀምርና ወደ ዶክተር ቴዎድሮስ መጣለሁኝ። የሚነሱት ሀሳቦች በርካታ ናቸው፣ መፍትሄዎቹ ጋርም አልደረስንም። ብዙ ሀሳቦችን ማንሳት ይገባናል። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራሳችንን የዕለት መረጃዎችን እንዴት እንደምናገኝ በመመልከት እንጀምር። መረጃዎችን የምናገኝበት እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ እናደርግ በሚል ነው። አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ያህል ቀላል አይደለምና የትኛውም መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል? ለተራው ሰው ቀላል የሚባልም ፈተና አይደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር፣ ጠዋት ስትነሳ ወደ ስራ ስትሄድ ትምህርት ቤትም ከተማሪዎችም ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙሃን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴት ትክክል መሆናቸውን ታረጋግጣለህ? አድማጮች፣ የጠረጴዛ ዙሪያ ውይይታችን አላበቃም። ሶስቱ ተወያይ እንግዶቻችን ቆየት ብለው ይመለሳሉ። አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። ንጉሴ፣ መስመሩ ያንተ ነው፣ መቀጠል ትችላለህ።
ዛሬ ጥር 23 ቀን 2013 ዓመተ ምህረት ነው። ልክ የዛሬ ወር ደግሞ የአድዋ ድል በዓል 125ኛ ዓመት በታላቅ ስነ ስርዓት እንደሚከበር በመንግስት ደረጃ መግለጫ ወጥቶ ሰሞኑን ሲነገር ነበርና ይሄ ቃና ዘገሊላ በዓል እኮ ትክክለኛ ቀኑ የካቲት 23 ነው እየተባለ ይነገራልና እንዴት ነው አባቴ አስራት? እስቲ የዚህን ሚስጥር ያጫውቱን።
ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር 11 ቀን ማክሰኞ ዕለት ከሌሊቱ 10 ሰዓት በሰላሳ ዘመኑ በማዕከለ ዮርዳኖስ በእደ ዮሐንስ በዮሐንስ እጅ ማለት ነው ተጠመቀ። ዕለቱኑ ሳይውል ሳድር ወደ ገዳመ ቆሮንቶስ ሄዶ በዚያም 40 መዓልት 40 ሌሊት ከቆመ ሰዓት ከዘረጋ ሰዓት ጾሞ ጸልዮ በአርባኛው ቀን የካቲት 20 ቀን ይሆናል። አርባኛው ቀን በዚህ ቀን ዲያብሎስ ፈታኙ ቀርቦ በሶስት አርስተ ኃጣው ፈትኖታል። እሱም በሶስት አርስተ ጽድቅ ድል ነስቶታል። ይህንን በማቴዎስ ወንጌል ምዕራፍ 4 ቁጥር ከአንድ ጀምሮ እስከ ፍጻሜ እናገኘዋለን። ከዚህ በኋላ ይህ ሱባኤ ያልከው የካቲት 20 ነው እያለው ዕለቱ ቅዳሜ ነው። የካቲት 21 እሁድ ይሆናል፣ 22 ሰኞ ይሆናል፣ 23 ማክሰኞ አመሳልስ ዕለት በቃና ዘገሊላ ከብካብ ኮነ ብሎ ይህ የካቲት 23 ቀን በገሊላ ቃና በዶኪማስ ቤት ከእናቱ ከቅድስት ድንግል ማርያም ጋር ዝምድናትና እንዲሁም ከደቀ መዛሙርቱ ጋር ሆኖ የሰርጉ ታዳሚ ሆኗል። በዚያም 6 የድንጋይ ጋኖች ነበሩ። በእነሱ ውሃ ሞልተው አቀረቡ። ከዚህ በኋላ እየቀዳችሁ ስጡ አለ። ወስደው ከቀድሞ ጠጅ የበለጠ በመለኮታዊ ጥበብ የተሰራ መለኮታዊ ጥበብ ያለበት የወይን ጠጅ ያንን እየቀዱ ሰጡ ላሳዳሪው። በጣም ሰርገኙ ሁሉ ተደስቶ እግዚአብሔርን አመስግኖ ወደ ግቢት ተመልሳል። እንግዲህ በሀገራችን የቃና ዘገሊላ በዓል ጥር 12 ቀን ከጥምቀት በዓል ጋር ተደጋግፎ የሚውልበት ምክንያት አባቶቻችን ሊቃውንት የአብይ በካቲት 23 የአብይ ጾም ዘሚገባ በዚያን ጊዜ በሀዘን በጸሎት በጾም በስግደት የሚያሳልፉበት ጊዜ ነው እንጂ የደስታ በዓል መሆን የለበትም ብለው የውሃን በዓል ከውሃ ጋር እናክብር በሚል ወደ ጥምቀት አምጥተውት ከጥምቀት ማግስት በ12 ቀን እንዲከበር ስርዓት ሰርተዋል። ይህ አባቶቻችን ሊቃውንት የሰሩትን ስርዓት እስከ ዛሬ አክብረ ነው ጠብቀ ነው እንኖራለን። መሰረታዊ ታሪኩ ይህንን ይመስላል።
በጣም ጥሩ ነው። የዘንድሮ የካቲት 23 ደግሞ የአድዋ ድል የሚከበርበት ልክ እውነተኛው ውሃ ወደ ወይን በተለወጠበት በዕለተ ማክሰኞ ነው የሚውለው የካቲት 23 ቀንና አባቴ አስራት ደስታ ገብሩ በጣም በጣም ደስ የሚል ታሪክ ነው።
አዎ ይሄው ነው። አባቶቻችንም እንግዲህ ጀግንነታቸው የኢትዮጵያን ህይወት ያጣፈጡበት ዕለት ስለሆነ እናከብረዋለን።
በጣም ጥሩ በጣም ጥሩ። አድማጮች ይህን ውይይት ያደረግነው በስልክ በተራራቀ ቦታ ሆነን ስለሆነ ስለ ድምፁ ጥራት ይቅርታ እጠይቃለሁ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የእሁድ ምሽት የራዲዮ መጽሔት ፕሮግራማችንን ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን ቀደም ብለን የጀመርነው የጋዜጠኞች የጠረጴዛ ዙሪያ ውይይት ነው ሰዓቱ። ዜና በጊዜና በቦታ ስለሚገለጽ ስለተፈጸመ አስፈላጊ ስለሆነ ወይም ሊነገር ስለሚገባ ጉዳይ የሚቀርብ ትኩስ መረጃ መሆኑ ቀርቶ መስማት ስለመረጥነው ወሬ መሆን ሲጀምር ያኔ እውነትና ዜና ተለያዩ። አሁን ያን መስማት የመረጥነውን ነገር ግን እውነት ያልሆነ ወሬ የሚያቀብለን ይበዛል። ወሬ አቀባዮቻችንም የኔ የሚሏቸውን ጨምሮ የቱንም ያህል በሰዎች ሕይወት ላይ ጉዳት የሚያደርስ ቢሆን እንኳን ከውሸት ማትረፍ ዋናው ጉዳይ ሆነና ገበያው ይደራል። ለመሆኑ እንዲህ ያለው ሁኔታ በምን ይፈጠራል? ለምን? ከአንድ በላይ መልሶች ያሉት ይመስላል። አድማጮች አሁን ከሶስቱ እንግዶቻችን ከዶክተር ተሻገር ሽፈራው፣ ከዶክተር ቴዎድሮስ ወርቃለማው ወርቅነህና ከአቶ አዲሱ ፍሬው ጋር በመጀመሪያው አጋማሽ ክፍለ ጊዜ ጀመር ወዳደረግነው ውይይት ነው የምንመለሰው። በመጀመሪያው ክፍል እልባት ካደረግንበት እንደረደራለን።
የሚነሱት ሀሳቦች በርካታ ናቸው። በኃላፊነት የሚወሰዱት መፍትሄዎቹ ጋርም አልደረስንም። ብዙ ሀሳቦችን ማንሳት ይገባናል። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራሳችንን የዕለት መረጃዎችን እንዴት እንደምናገኝ፣ መረጃዎችን የምናገኝበት እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ እናደርግ በሚል ነው። አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ያህል ቀላል አይደለምና የትኛውን መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል ለተራው ሰው ቀላል የሚባልም ፈተና አይደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር ጠዋት ስትነሳ ወደ ስራ ስትሄድ ትምህርት ቤትም ከተማሪዎችም ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙሃን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴትስ ትክክል መሆናቸውን ታረጋግጣለህ?
መልካም። የኔ ተሞክሮ በግል ጠዋት የሀገር ውስጥ ሬዲዮ ጣቢያዎችን አዳምጣለሁ። ቢሮ ከገባው በኋላ ደግሞ የማያቸው ድረገጾች የመደበኛ መገናኛ ብዙሃን ድረገጾች ናቸው። አልፎ አልፎ እነዚህ የዩቲዩብ ዜናዎችን አያለውኝ እና እነዚህ እንግዲህ አይነታቸውና ብዛታቸው በጣም የሰፋ ነው። የተወሰኑትን እንደው እየታገስኩ የምመለከታቸው የማዳምጣቸው የዩቲዩቦች አሉ። ነገር ግን በብዛት በጣም የከፋ ሆኖ የተበላሸ መረጃ የሚያስተላልፉትን በአብዛኛው እየተው አያለው ከዚህ መረጃውን ከመውሰድ አንጻር ሳይሆን መረጃዎቹ ምን አይነት መልክ አላቸው፣ አጠቃላይ የዚህ የኦንላይን ብዙሃን መገናኛ ምን ይመስላል ከሚለው አንጻር የምመለከታቸው አሉ። ያ ማለት ግን ያሳምኑኛል ማለት አይደለም። አንዳንድ ጊዜም አብዝተው ተበላሹ ሲሆን እውነቱን ያመጡለት እንኳን ለመቀበል የሚያስቸግረኝ ነገር ነው። በአብዛኛው ከሞባይሌ ላይ የተለያዩ ዓለም አቀፍ የዜና ድረገጾችን አያለው። ማታ ደግሞ ቴሌቪዥን አያለው፣ የዜና ቴሌቪዥን አያለው፣ የሀገር ውስጥም የውጭም ቴሌቪዥን ጣቢያዎች። በአብዛኛው የመገናኛ ብዙሃን መረጃ የማግኘት ተሞክሮ ይህንን ይመስላል።
አመሰግናለሁ ዶክተር ተሻገር። በዚህ ሰዓት ውይይታችን የሚከታተሉ አድማጮች እንዴት ከየት በምን እናረጋግጣለን የሚለውን ጥያቄ ቢያነሱ የየግል ተሞክሮአችንንም ለማዛመድ እንዲረዳ ነው። እርግጥ ነው እናንተ በሙያችሁ ምክንያት እንደ መምህር የተሳሳተ መሆኑን እያወቅም የተዛባ መረጃ ያቀርቡትንም በጥናትና ምን እንደሆኑ ምንጫቸውን ማየት ለውይይትም ለስራም አስፈላጊ ስለሆነ የመመልከት እድል እንደሚኖራችሁ እረዳለሁ። ዶክተር ቴዎድሮስ ወደ አንተ ልምጣ። ቀደም ብለህ እንደጠቀስከው እኛም ያለንበት የተሻለ እውነተኛ መረጃ ይወጣል ተብሎ የሚጠበቅበትም ዓለም የተዛባበት ሁኔታ ነው ያለው። የቅርብ ጊዜውን የተሰናባቹን ፕሬዚዳንት ገጠመኞች የተከታዮቻቸውን እና ራሳቸው ፕሬዚዳንቱ ጭምር በየቀኑ የሚያስተላልፏቸው የሐሰት መረጃዎች ያደረሱት ጉዳት በስፋት ይነገራል። ይሁን እንጂ የተሻለ ማረጋገጥ የሚቻልበት ዓለም ነው ያለ ነው እና የመረጃ ምንጮቹም ከፍላጎት ባሻገር ብዙ ማረጋገጫዎች እንደ ልብ በየቀኑ የሚገኝበትም ነው እና እስኪ እሱንም አዛምደህ የራስህን እንደ መምህርም በግልም ደግሞ የኢትዮጵያንም ሆነ ዓለም አቀፍ መረጃዎችን እንዴት ነው የምታገኘው? በምን መልኩ ነው የምታየው? የግል ተሞክሯችን በተወሰነ ደረጃም ቢሆን ጠቀሜታ ይኖረዋል በሚል ነው የማነሳው።
እውነት ነው አሉላ። እኔም ልክ እንደ ዶክተር ተሻገር ተመሳሳይ የሆነ ዜና አዲስ ወሬ የማይበት አካሄድ ነው ያለኝ። ግን ቅድም ስለ ማህበራዊ ሚዲያ ስናገር አይ ቲንክ ብዙ አሉታዊ የሆነ ሳይዱን ያወራሁት ያም እንግዲህ አሁን ከመጣብን መዘዝ እና ጣጣ አንጻር ከዚህ ከሐሰተኛ ዜና ስርጭት አንጻር እየተነሳ ነው። ግን አንድ ነገርም ጠቆም አድርጌ ማለፍ የምፈልገው ማህበራዊ ሚዲያ ብዙ 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 የሆነ አዎንታዊም ደግሞ ጎን አምጥቶልናል። ከነኚህ ካመጣልን አዎንታዊ ጎኖች አንዱ በተለይ እንደኛ ሀገር ባለው ሁኔታ በእርግጥ በብዙም ቦታ ብዙ ወጣቶችን ከፖለቲካ ተሳትፎ ከተለያየ አይነት በአገር ቤትም በለው በዓለም ዙሪያም በለው የዜግነት ግዴታቸውን ለመወጣት ፖለቲካ ውስጥ ለመሳተፍ ትልቅ አስተዋጽኦ አድርጓል። እና ለዚህ ነው አሁን እኮ በጣም ብዙ ሰዎች ወደ ማህበራዊ ሚዲያ የሚቀርቡት። በፊት ድምፅ ያልነበራቸው ድምፅ የተነፈጉ ሰዎች ይሄንን እንደ አንድ አማራጭ ስለሚመለከቱት ራይት። ስለዚህ ይሄንን ነገር ለማንሳት ፈልጋለሁ እንደው ቶታሊ ማህበራዊ ሚዲያ ትችት ላይ ብቻ እንዳላተኩር ብዬ ነው። ግን አንተ ወዳልከው ነጥብ ደግሞ ስመጣ እኔ ጠዋት ተነስቼ የምመለከተው ማህበራዊ ሚዲያ ገጾቼ ነው። እነኚህ ማህበራዊ ሚዲያ ገጾቼ በተለይ ደግሞ ትዊተር እኔ በሚመቸኝ መንገድ አሰናድቼዋለሁ። ይህን ልልል ምድል ፈልጌ ነው እንደ ማስፈንጠሪያ ነው የምጠቀመው ለማለት ነው። የተለያዩ የዜና አገልግሎት የሚሰጡ መደበኛ አገልግሎት ማለት ነው፣ ዓለም አቀፍ ሊሆን ይችላል። ከዛም ደግሞ አገር ቤት እኔ እማምናቸው እምነት ያለኝ የተሻለ ስራ ይሰራሉ፣ የተሻለ መረጃ ያቀርባሉ የማስባቸው ማህበራዊ ገጽ ላይ ተሳታፊ የሆኑትንም እነሱንም እከተላለሁ። ከዛ እነሱን ተከትዬ ማንበብ የምፈልገውን ማወቅ የምፈልገውን ነገር ወደ እነሱ ደግሞ ገጽ ሄጄ ተስፈንጥሬ እዛ ሄጄ ያለው ማለት ነው። ስለዚህ ከዚህ አንጻር እውነት ለመናገር ማህበራዊ ሚዲያ በጣም ጥቅም አለው። ግን ኢቭን እኔ የማይመቸኝ አንዳንድ ጊዜም ደግሞ ኮምፕሊትሊ ሀሰት እንደሆነ እያወቅኩም ወይም ደግሞ ብዙ ሰው እየተከታተለ እንደሆነ መረጃ ያለኝ ግን ያ መረጃ ኮምፕሊትሊ እውነት ያልሆነ ሊሆን ይችላል፣ ወይም አንዳንዴ እውነት ነው ግን ደግሞ አሳሳች ሊሆን ይችላል ሙሉ የሆነ ዜና ስለማያቀርብ፣ ያንንም መመልከት ግን ያስፈልጋል። ለምንድን ነው ቢያንስ ቢያንስ ሀሳብ ታገኝበታለህ። ሰው ለካ የሚነጋገረው በዚህ ጉዳይ ላይ ነው፣ የሰው ልብ ትርታ ያለው በአሁኑ ሰዓት ይሄ ነው የሚለውን ነገር ሀሳብ ስለምታገኝ በዛ ጉዳይ ላይ ተጨማሪ መረጃ እንድታገኝ
ጥያቄዎችን እንድትጠይቅ በዚህ ጉዳይ ላይ እነማን ናቸው የተሻለ መረጃ ሊሰጡኝ የሚችሉ ሰዎችን ብለህ እንድታውቅ ይረዳሃል። ስለዚህ የመነጋገሪያ ነጥቦችንም ማግኛ ምንጭ ነው ማህበራዊ ሚዲያ። ራይት ግን ከዚህ ሁሉ ደግሞ መካከል ለየት ብሎ ሌላ እኛ ሀገር ባለው ሁኔታ ቅድም አንተ ከዚህ ካለንበት ከአሜሪካ ሀገርም እያነጻጸርክ ስላነሳኸው መነሳት ያለበት ሀገር አንተ እንዳልከው እዚህ ሀገር በእርግጥ የፌክ ኒውስ ወይም ደግሞ የተዛባ የተሳሳተ መረጃ መሰራጨት ልክ እኛ ሀገር እንዳለ ሁሉ ችግር ቢሆንም ልዩነቱ እዚህ ሀገር ፈርጠም ያሉ የዳበሩ ረጅም ዓመት በሙያው ላይ የቆዩ የጋዜጠኝነት ተቋማት ስላሉ እነኚህ የጋዜጠኝነት ተቋማት ደግሞ ልክ ያንን የተሳሳተ መረጃ የሚያሰራጩ ሰዎች ልክ የማህበራዊ ገጽ ተሳታፊ ስለሆኑ ቢያንስ ባላንስ የማድረግ እድል አለ። ቢያንስ በትክክል ትክክለኛ መረጃ ከፈለግ ያንን ማግኘት የምትችልበት ምንጭ እንዳለ ታውቃለህ። እኛ ሀገር ግን ጋዜጠኝነቱ ለረጅም ዓመት ከመጎዳቱ የተነሳ ከዛም በተጨማሪ ተቋማዊ ቅርጽ በብዙ መንገድ ስላልያዘ ታፍኖ ስለቆየ ሙያም ደግሞ በብዛት ጋዜጠኞችን ሙሉ ለሙሉ የሚያረካ ስላልሆነ በክፍያም ልትለው ትችላለህ በሌላ መልኩ ያ ክፍተት እጅግ ጎልቶ ስለሚገኝ ለብዙ የተሳሳተ መረጃ እና ፌክ ኒውስ ህዝቡ ሲሳይ እንዲሆን አዳርጎታል ብዬ ነው የማስበው።
መልካም አዲሱ ወደ አንተ ልምጣ። ቀደም ሲል በዶክተር ተሻገርና በዶክተር ቴዎድሮስ የተነሱትን ተከታትለሃል። ያንተን የግል ሁኔታ ብጠይቅህ ምናልባትም የተዛባውን መረጃ እያደንክ እያሳደድክ መከታተል ስራ ሳያስገድድህ አልቀርም። በግል የራስህን መረጃ ምንጮች መከታተልህ እንዳለ ሆኖ እስኪ በስራውም ጭምር የሚገጥማችሁን ንገረን። በተለይ እንግዲህ እናንተ ቀደም ብለን ያነሳናቸውን እውነተኛ ያልሆኑ ሆን ተብለው የሐሰት መረጃዎች የተሰራጩባቸው ምክንያታቸው ምንም ይሁን ምን ትክክለኛ ያልሆኑ መረጃዎች ሲሰራጩ እና የሚያደርሱትም ጉዳት የበረታ መሆኑን ስታስቡ መመዘኛችሁንም ጨምረ ታጫውተናለ። እነኚህ መረጃዎች ከምንጮቹ ሄዳችሁ ታጣራላችሁ። በድረገጻችሁ ላይ የተወሰኑት ተመልክች ያለው በቅርብ ጊዜ ይመስለኛል የሱዳን ፖስት የተባለ የመረጃ ምንጭ የሰጠውን የተሳሳተ መረጃ የደቡብ ሱዳን የኢትዮጵያን አምባሳደር ከሀገር እንዲወጡ ማድረጓ ኢትዮጵያ የደቡብ ሱዳን ማድረጓን የሚል ከዚያ ቀደምም ሌላ ተመሳሳይ እንዲሁ የተዛባ ዜና መሰራጨቱን ጠቅሳችሁ በሁለቱም ዋነኞቹ ባለጉዳዮች የሐሰት መረጃ መሆኑን አጣርታችሁ ወይንም አንጥራችሁ ያወጣችሁበትን ቅድም የገለጽክልን ስርዓት እንድትፈጽሙ ገልጻል። ምን ይገጥማችኋል? በየለት ተለት ምን አይነት መረጃዎች ናቸው የምታገኙትና ለመከተል ይሄንን ነገር ማረጋገጥ አለብን ብላችሁ የምትወስኑት ምን ሲሆኑ ነው?
ጥሩ ጥያቄ ነው አሉላ። ማለት አሁን እንደ ባለሙያ ሆነው የኛ የመጀመሪያው ስራችን ሞኒተር ማድረግ ነው መከታተል ነው። እና የሚመጡ መረጃዎችን የምጠራጠራቸው ፔጆችም አሉ። የተለመዱ ዩዥዋል ሳስፔክትስ የምትላቸው አሉ። ትኩረት የምንሰጣቸው ብዙ ተከታይ ያላቸው ቫይራል ሊሆን የሚችሉ ፖስቶችን ብዙ ጊዜ የመለጠፍ ልምድ ያላቸው ይሄ የምንከታተልበት የራሳችን ሶፍትዌሮችም አሉ። ማለት ሞኒተር የምናደርግባቸው በዛ እከታተላለሁ ለምሳሌ ራሴን። እና እንደዚህ ፋክት ቼከር ስትሆን የመጀመሪያው ስራ በቃ እውነትም ሆነ ውሸት ተጠራጣሪ መሆን ነው። እና ክሌሞች አሉ ወይ ልክ ዜና ስታነብ ክሌም አለ ወይ እውነትም ሊመስል ይችላል። ደግሞ አንዳንዴ እውነት የሚመስለው ጋር ነው የሆነ ተጠረጥርና ትሞክረዋለህ። ማለት የተጻፈው ፋክት እውነት ነው ወይስ ውሸት ብለን እንጀምራለን። እና ምክንያቱም ብዙ ሰው እውነት ነው ብሎ ስላመነው እውነት ነው ብሎ የምትቀበለውን ነገር አንዳንዴ ላይሆን ይችላል። ከዚህ በፊት የሰራናቸው አድቫይዝ ብዙ ሰው እንደዚህ ትልልቅ ሚዲያዎች ራሱ ሸር ካደረጓቸው በኋላ ከዛ ውጭ ደግሞ በጣም የምጠረጥራቸው አሉ። ኢቨን ከተከታዮቻችንም ይመጡልናል ይሄን ነገር አጣሩልን የሚሉ ያንና ይና የትኛውን እናጣራ። ለምሳሌ አንደኛ ብዙ ሰው ጋር ሊደርሱ የሚችሉ ፖስቶችን ቫይራል የሆኑ ብዙ ጊዜ ሪትዊት የተደረጉ ወይም ብዙ ሸር የተደረጉ ወይም ብዙ በቁጥር ብዙ ተከታይ ያላቸው ፔጆች ሸር ያደርጓቸው ነገር ላይ ፎከስ እናደርጋለን። ማንኛውም ሐሰተኛ መረጃ ላናጣራን ከዛን ጀምርና እንዴት ነው የምናጣራ የሚለው ኔክስት ስቴፕ አለን። ለምሳሌ መጀመሪያ የሚመረጠው ሐሰተኛ መረጃውን ያወጣው ግለሰብ ጋር ወይ ተቋም ጋር ወይ የሚዲያ ኦርጋናይዜሽን ጋር እነሱን ኮንታክት ማድረግ ነው። ምንድነው ምንጫችሁ ብሎ ማለት ነው። ከዛ ወደሚቀጥለው ስቴፕ እንሄዳለን። እንዴት ነው ይሄን ነገር ዳታ ማግኘት እንችላለን ወይ ተጨባጭ ነገር ፎቶ ከሆነ ፎቶ ተነካክቷል ወይ ፎቶሾፕ ተሰርቷል ወይ የሚለውን ነገር ፎቶሾፕ በሚያጣሩ መተግበሪያዎች እንሞክረዋለን። ሰዎችን ማናገር ካለብንም ይሄ ትክክለኛ የሚመለከታቸውን ግለሰቦች እነሱ ጋር እንደውላለን እና ከብዙ አንግል አንጻር እንሰራና ይሄ ነገር እውነተኛ ነው አይ ይሄ ነገር ሐሰተኛ ነው የሚል የራሳችን ፍርድ እንሰጣለን። ፋክቱን እንመዝነዋለን፣ የራሳችን መመዘኛለን። እንደዛ አድርገን እንሰራለን። እና በቃ የኛ ስራ ከጠዋት ጀምሮ ሞኒተር እናደርጋለን። መጠራጠር ነው ማለት እውነተኛ የሚመስሉትንም ማለት ነው። ፋክት መጀመሪያ አለየዋ ይሄ ነገር ኦፒኒየን ነው ወይስ የሆነ እንደ ዜና ሆኖ የተሰራ ፋክት ያለው ፋክት የተቀላቀለበት ነገር ነው ወይ የሚለውን አይደንቲፋይ እናደርጋለን። ኦፒኒየን ሰዎች ሀሳባቸውን የመግለጽ ነፃነት አላቸው፣ ግን በውስጥ የሆነ እውነታ ወይም መረጃ የሚመስል ነገር ካካተቱ እንጠራጠረዋለን እና የተወሰነ ስቴፕ እንሄድበታለን። የበለጠ የሚያጠራጥር ከሆነ ገፍተን እንሄድበታለን። እና ውሏችን እንደዚህ ነው የሚጀምረው። የፋክት ቼከርስቱን በዛው የራስህንም መረጃ ምን እንከታተላለን ማለት ነው።
እስኪ ከአንተ ጋር ልቆይና ይህ የማጣራት ሂደት ስትከታተሉ እንግዲህ ዋና መከታተል መሆኑን ገልጸህልናል። አንድ ዜና ሲወጣ የቀረበበት አቀራረብ በግል አስተያየትና በመረጃ እውነተኛ መረጃ ወይም ዜና ነክ ይዘት እንዳለው አድርጎ በማቅረብ መካከል ያለውን ልዩነት ትመዝናላችሁ። ምናልባት ሊያስከትል የሚችለው አንድ መረጃ የተዛባ ቢሆን ሊያመጣ የሚችለው ቀጣ እንደ አንድ መመዘኛ ተወስዱ ይሆን? ብዙ ነገሮች በአንድ ቀን ውስጥ ይነገራሉና ብዙ ተከታዮች ካላቸውም የማህበራዊ መገናኛ ተጠቃሚዎች መሰል ወሬዎች በየዕለቱ ቁጥር ስፍር የሌላቸው መረጃዎች ስለተፈለገ ነገር የሚባልበት ጊዜ እንደመሆኑ የግለሰቦችን ስብዕና ለማጠልሸት ሊሆን ይችላል። አንዳንድ ጊዜ ምክንያታቸውንም ማስረዳት መግለጽም የሚያስቸግር ሊሆን ይችላል። ምንድን ነው ጉዳቱ ማህበረሰብ ላይ ሊያደርስ የሚችለው ይህ ዜና ሊፈጥር የሚችለው ጉዳት እንደ መመዘኛ የሚታይበት መንገድ አላችሁ እንደ ምክንያት ይሆን ከሆነ?
አድማጮች ውይይታችን ይሄ ብቻ አይደለም። ሙሉ ውይይቱን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱን እንግዶችን ዶክተር ተሻገር ሽፈራውን፣ ዶክተር ቴዎድሮስ ወርቅ አለማው ወርቅነህንና አቶ አዲሱ ፍሬውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝኩኝ የዛሬውን በዚሁ ልቋጭ ነው። አሁን ይቀርን አሁን ይቀርን ጀመር ያደረግነው The Weeknd Blinding Lights በሚል የተዘጋጀው ከቅርብ ጊዜ ዜማዎቹ አንዱ ነው። Blinding Lights ይቀጥላል።
Just a touch, baby. I'm a color.
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከ